ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የአሜሪካ ድምፅ የሚሰራጭላችሁ የሐሙስ ምሽት ፕሮግራማችን ጀመረ።
ታማኝ መሆን ያለብን ለዩናይትድ ስቴትስ ሕገ መንግሥት፣ ለህሊናችንና ለእግዚአብሔር ነው። ዛሬ እዚህ ቆሜ የምርጫውን ውጤት እንደምቀበል የምናገረው ለእነዚህ ሶስቱ ባለኝ ታማኝነት ምክንያት ነው።
ከሁሉም አቅጣጫ ነው የመጡት። በሰራተኛ ማህበር የታቀፉም ያልታቀፉም ሰራተኞች፣ አፍሪካውያን አሜሪካውያን፣ እስያዊ አሜሪካውያን፣ አረብ አሜሪካውያን ሁሉም ደግፈውናል።
ቀደም ብለው የሰማችኋቸው ምክትል ፕሬዚደንት ካማላ ሃሪስ በትናንትናው ዕለት ለደጋፊዎቻቸው ካደረጉት ንግግር ላይ የተወሰደ ነው። በመቀጠል ደግሞ የቀድሞ ፕሬዚደንት ዶናልድ ትራምፕ ምርጫውን ባሸነፉ ምሽት ከተናገሩት ላይ የተወሰደ ነው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። የአሜሪካ ምርጫ ከተካሄደ ሁለት ቀናት ተቆጥረዋል። ፕሬዚደንታዊውን እንዲሁም የሴኔቱን ፉክክር የሪፐብሊካን ፓርቲው አሸንፏል። የተወካዮች ምክር ቤት ፉክክሩ ውጤት አሁንም ባይለይለትም ሪፐብሊካኖቹ ይህንንም የመቆጣጠር እድል እንዳላቸው ዘገባዎች ያመለክታሉ። ሐሙስ ጥቅምት 28 2017 ዓ.ም ክብራትና ክብራን ጤና ይስጥልኝ፣ እንደምናመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። የዓለም ዜናውን ደረጀ ደስታ ያሰማናል። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት አብራችሁ እንድትናመሹ እየጋበዝኩ አሁን ለዓለም ዜናው ወደ ደረጀ።
ሰላም ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከተመራጩ ፕሬዚደንት ዶናልድ ትራምፕ ጋር እንደተነጋገሩና ሰላማዊ የስልጣን ሽግግር እንደሚደረግ ያረጋገጡላቸው መሆኑን ተናገሩ። ዛሬ ሐሙስ በዋይት ሃውስ ባሰሙት ንግግር ትላንት ተመራጩን ፕሬዚደንት ትራምፕን በማሸነፎ እንኳን ደስ ያሉት ለማለት አነጋግሬያቸዋለሁ። መላ አስተዳደሬ ከቡድናቸው ጋር በመሆን ሰላማዊና ስርዓት ያለው ሽግግር እንዲኖር አረጋግጫለሁ ብለዋል። ባይደን ምክትል ፕሬዚደንት ካማላ ሃሪስ የመሩትንም የምርጫ ዘመቻ አድንቀዋል። ባይደን የአሜሪካን ሕዝብ ፍላጎትና ምርጫ እንደሚቀበሉም ተናግረዋል። አገሪቱ አንዱን ወይም ሌላውን ትመርጣለች። አገሪቱ የምትመርጠውን ምርጫ እንቀበላለን። ብዙ ጊዜ ተናግሬያለሁ። አገር ስታሸንፍ ብቻ መውደድ አትችልም ብለዋል። ባይደን ስለ አሜሪካን ምርጫ ተአማኒነት ተሟግተዋል። ምርጫችን ታማኝ ነው፣ ፍትሐዊና ግልጽ ነው። በማሸነፍም ሆነ በመሸነፍ ጊዜ ሊታመን ይገባዋል ብለዋል። አሜሪካውያን የዜግነት ግዴታቸውን እንደተወጡት እኔም የፕሬዝደንትነት ስራዬን እሰራለሁ፣ መሐላዬን እፈጽማለሁ፣ ህገ መንግስቱንም አከብራለሁ። እንደ ኤሮፓ አቆጣጠር ጥር 20 እዚህ አሜሪካ ውስጥ ሰላማዊ የስልጣን ሽግግር እናደርጋለን ብለዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለአዲሱ የዋይት ሀውስ አስተዳደራቸው ቁልፍ ቦታዎች የሚሰጡትን ሹመት ለማመቻቸት ከወዲሁ በፍጥነት እየተንቀሳቀሱ ሲሆን የመረጧቸውን ሰዎች በቀናት ውስጥ ሊሰይሙ እንደሚችሉ ተነገረ። ትራምፕ በማክሰኞ ፕሬዚደንታዊ ምርጫ ምክትል ፕሬዚደንት ካማላ ሃሪስ ወሳኝ በሆነ ድል ከረቱ በኋላ በፍሎሪዳ የባህር ዳርቻ በሚገኘው የማር-አላጎ መኖሪያ ቤታቸው ከረዳቶች ጋር እየመከሩ መሆኑን ተነግሯል። የትረምፕ ረዳቶች ባለፉት አራት ዓመታት በፕሬዚደንት ጆ ባይደን የወጡትን ፖሊሲዎች ለማስቆም ትረምፕ ስራ በሚጀምሩበት የመጀመሪያው ቀን እንደ ኤሮፓ አቆጣጠር ጥር 20 እንዲፈርሙ ረዥም የስራ አስፈጻሚ ትእዛዞችና የቁጥጥር ለውጦችን አዘጋጅተዋል። ፕሬዚደንት ባይደን ወደ ትረምፕ የሚደረገውን ሰላማዊ ስልጣን ሽግግር ተግባራዊ እንደሚያደርጉ ቃል ገብተዋል። ባይደን በመጪዎቹ ቀናት ተመራጩን ፕሬዚደንት ወደ ዋይት ሀውስ ለጉብኝት የጋበዙ ሲሆን ትላንት ረቡዕ በስልክ የእንኳን ደስ አለው መልእክት አስተላልፈዋል። የቻይናና የታይዋን መሪዎች ለወደፊቱ ግንኙነቶች ጥንቃቄ ከተሞላበት ተስፋ ጋር ትራምፕ የአሜሪካን ምርጫ በማሸነፋቸው የእንኳን ደስ ያሉት መልእክቶቻቸውን አስተላልፈዋል። ፕሬዚደንት ሺ ጂፒንግ ቻይናና ዩናይትድ ስቴትስ ሁለቱንም አገራትና ሰፊውን ዓለም ተጠቃሚ ለማድረግ በአዲሱ ዘመን ተስማምተው ለመኖር የሚያስችላቸውን ትክክለኛ መንገድ እንዲሹ አሳስበዋል። ሁለቱ ወገኖች በመከባበር መርህ አብሮ መኖርና መጠቃቀም ላይ የተመሰረተ ግንኙነቶችን ለማስፋት ውይይት ግንኙነትን በማጠናከር ልዩነቶችን በአግባቡ የፈቱ የጋራ ትብብርና ጥቅሞችን ማስፋት ይችላሉ የሚል ተስፋ እንዳላቸው ገልጸዋል። የታይዋን ፕሬዚደንት ላሺንግ ቴ ለረጅም ጊዜ የዘለቀው በጋራ ሴቶችና ፍላጎቶች ላይ የተመሰረተው የታይዋንና የዩናይትድ ስቴትስ አጋርነት ለክልላዊ መረጋጋት ቁልፍ ጉዳይ ሆኖ እንደሚቀጥልና ወደ ላቀው ብልጽግና እንደሚያመራ ሙሉ እምነት እንዳላቸው ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል በጋዛ ዘመቻዋን ስታሰፋ በቤይሩት ከባድ የአየር ድብደባ ፈጽማለች። በሊባኖስ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘውን አካባቢ ጨምሮ በደቡባዊ ቤይሩት አካባቢዎች ዛሬ ሐሙስ ጠዋት ከፍተኛ የአየር ድብደባዎች ተፈጽመዋል። የእስራኤል ጦር በአካባቢው የሂዝቦላ መገልገያዎች መኖራቸውን በመጥቀስ ሰዎች አካባቢውን እንዲለቁ ማስጠንቀቂያ ቢሰጥም ተጨማሪ ዝርዝሮች አልሰጠም። የሂዝቦላ መሪ ናኢም ካሴም የቀድሞ የሂዝቦላ መሪ ሐሰን ናስራ በቤይሩት ከተገደሉበት ጊዜ አንስቶ ለ40 ቀናት የቆየውን የሐዘን ጊዜ አስመልክተው ትላንት ረቡዕ ባሰሙት ንግግር የሊባኖስ ታጣቂ ቡድን ለተኩስ አቁም ድርድር ክፍት የሚሆነው አንዴ ነው፣ ጠላት ጥቃቱን ካቆመ ብቻ ብለዋል። እስራኤል ከቦይንግ ጋር የ5.2 ቢሊዮን ዶላር የተዋጊ ጄቶች ግዢ ስምምነት ማድረጓን አስታወቀች። እስራኤል 25 ዘመናዊ F-15 ተዋጊ ጄቶችን ከግዙፉ የአሜሪካ ኤሮስፔስ ኩባንያ ወይም ቦይንግ በ5.2 ቢሊዮን ዶላር ለመግዛት ስምምነት ላይ መድረሷን አስታወቀች። የእስራኤል የመከላከያ ሚኒስትር ትላንት ረቡዕ የተጠናቀቀውን ስምምነት በዚህ ዓመት መጀመሪያ ላይ በአሜሪካ መንግስት የጸደቀው የሰፊው ጥቅል የእርዳታ አካል ነው ብለዋል። ጀቶቹ እንደ አውሮፓ አቆጣጠር በ2031 የሚደርሱ ሲሆን ተጨማሪ የ25 ጀቶች አውሮፕላኖች ግዢ አማራጭ መኖሩንም ሚኒስቴሩ አመላክቷል። ዩናይትድ ስቴትስ እስራኤል በጋዛ ከሐማስ፣ በሊባኖስ ከሂዝቦላና ከኢራን ጋር የምታደርገውን ወታደራዊ ዘመቻ በማገዝ ወሳኝነት ያላቸው ወታደራዊ ድጋፎችን ማድረጓን አሶሲየትድ ፕሬስ ዘግቧል። በመጨረሻም ጀርመን ወታደራዊ መረጃዎችን ለቻይና ሰጥቷል በሚል የተጠረጠረውን የአሜሪካ ዜጋ በቁጥጥር ስር አዋለች። ጀርመን በአገሯ ለሚገኘው የአሜሪካ ጦር ሲሰራ ያገኘውን የአሜሪካ ወታደራዊ መረጃ ለቻይና በመስጠት የተጠረጠረውን የአሜሪካዊ ዜጋ በቁጥጥር ስር ማዋሏን የአገሪቱ ፌዴራል አቃቢ ሕግ ጽህፈት ቤት ዛሬ ሐሙስ ዕለት በሰጠው መግለጫ አስታውቋል። እንደ አውሮፓ አቆጣጠር በ2024 ከቻይና የመንግስት ባለስልጣናት ጋር በመገናኘት ለቻይና ጥብቅ መረጃዎችን ሲያካፍላቸው መቆየቱ ተነግሯል። መረጃውን የሰበሰበው ለውትድርና ባደረገው ስራው ነው ሲል አቃቤ ሕጉ ገልጿል። ጀርመን ከቤጂንግ የሚዘረጉ የስለላ መረቦች ሊጨምሩ እንደሚችሉ ያላትን ስጋት በመግለጽ ያስጠነቀቀች ሲሆን በዚህ ዓመት በስለላ ተግባር የተጠረጠሩ ሰዎችን በቁጥጥር ስር ማዋሏን አስታውቃለች። ይህ በሚያዝያ ወር የቻይናን የባህር ኃይል የሚያጠናክር ቴክኖሎጂን አሳልፎ ለመስጠት ሲሰሩ ተጠርጥረው በቁጥጥር ስር የዋሉ 3 ጀርመናውያንና ከቻይና የስለላ ድርጅት ጋር በመስራት የተከሰሱትን የቀኝ አክራሪ ፖለቲከኛ የአውሮፓ ህብረት ሰራተኛን ያጠቃልላል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የሐሙስ ምሽት ዝግጅቶቻችን እንግዶ ወልዴ ይጠብቃቸዋል።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የዌብና ማኅበራዊ ድረገጽ አዘጋጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወዳዘጋጀ ነው ቀዳሚ ዘገባ እናልፋለን። በዩናይትድ ስቴትስ ምርጫ ፕሬዚደንት ጆ ባይደን ተመራጩ ፕሬዚደንት ዶናልድ ትራምፕ ዘንድ ደውለው እንኳን ደስ አለው ብሏቸዋል። ምክትል ፕሬዚደንት ካማላ ሃሪስም በምርጫው መሸነፋቸውን ተቀብለዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳ ኩስዋራ ካማላ ሃሪስ ትላንት ረቡዕ ንግግር ካደረጉበት ከዋሽንግተኑ ሃዋርድ ዩኒቨርሲቲ ተከታዩን ዘገባ ልካለች። ቆንጅታዬ ታቀርበዋለች።
ምክትል ፕሬዝደንት ካማላ ሃሪስ በምርጫው መሸነፋቸውን በይፋ የተቀበሉት ትናንት ረቡዕ ማምሻው ላይ በተማሩበት በዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ ባደረጉት ንግግር ነው። ከትራምፕ በተለየ የምርጫውን ውጤት እንደሚያከብሩ ከሳምንታት በፊት ቃል ሲገቡ ነበር። የምርጫውን ውጤት ማክበር የአሜሪካ ዲሞክራሲ መሰረታዊ መርህ መሆኑን አስገንዝበዋል።
ታማኝ መሆን ያለብን ለዩናይትድ ስቴትስ ህገ መንግስት፣ ለህሊናችንና ለእግዚአብሔር ነው። ዛሬ እዚህ ቆሜ የምርጫውን ውጤት እንደምቀበል የምናገረው ለእነዚህ ሶስቱ ባለኝ ታማኝነት ምክንያት ነው። ውጤቱን ተቀብያለሁ። ይህንን ዘመቻ ያቀጣጠለውን ትግል ግን አልተወውም።
ቀደም ብለው ሃሪስ ዶናልድ ትራምፕን በስልክ ስለተመረጡ እንኳን ደስ ያለው ያሏቸው መሆኑን ሰላማዊ የስልጣን ሽግግር የሁሉም አሜሪካዊ ፕሬዚደንት መሆንም አስፈላጊ መሆኑን እንደተነጋገሩበት የሃሪስ የምርጫ ዘመቻ አስታውቋል። ተመራጩ ፕሬዚደንትም በምርጫ ዘመቻቸው ወቅት ስላሳዩት ጥንካሬና ቁርጠኝነት ለሃሪስ አድናቆት የቸሯቸው መሆኑን የተመራጩ ፕሬዚደንት የምርጫ ዘመቻ አመልክቷል። ሁለቱ መሪዎች ለህዝቡ አንድነት መስራት አስፈላጊ መሆኑን እንደተስማሙበትም አክሎ ተናግሯል። ፕሬዚደንት ጆ ባይደንም ሁለቱንም ተፎካካሪዎች ማነጋገራቸውን ዋይት ሀውስ አስታውቋል። ካማላ ሃሪስ የምርጫ ዘመቻ ሰራተኞቻቸውንና ደጋፊዎቻቸውን እንዲህ ሲሉ አጽናንተዋል።
Only when it is dark enough can you see the stars.
ከዋክብት የሚታዩት ሲጨልም ነው። ብዙ ሰዎች የጨለማ ጊዜ እየመጣ ነው ብለው እንደሚያስቡ ይገባኛል። ነገር ግን ለሁላችንም ጥቅም ሲባል ያ እንደማይሆን ተስፋ አደርጋለሁ። የሆነ ሆኖ አሜሪካውያን ልንገራችሁ፣ ጨለማው ከመጣ ሰማዩን በብዙ ቢሊዮን አንጸባራቂ ከዋክብት ብርሃን እናድምቀው። በተስፋ ብርሃን፣ በእምነት ብርሃን፣ በሐቀኝነትና በአገልግሎት እንሙላው።
የካማላ ሃሪስ ንግግር ከሳቸው በፊት እንደ አውሮፓውያን አቆጣጠር በ2016 ዓ.ም በተካሄደው ምርጫ በትራምፕ የተሸነፉት ሌላይቱ ሴት ፕሬዝደንታዊ እጩ ሂለሪ ክሊንተን መሸነፋቸውን በመቀበል ያደረጉትን ንግግር የሚያስታውስ ሆኗል። በምርጫው ምሽት በሃዋርድ ዩኒቨርሲቲ 2000 የሃሪስ ደጋፊዎች ከእኩለ ሌሊት አልፈውም በመቆየት ውጤቱን ሲከታተሉ የቆዩ ሲሆን በክፍለ ግዛቶች በተከታታይ ትራምፕ መመረጣቸው ይፋ የሆነ ሲሄድ የታዳሚና ስጋት እየተቀየረ ሄደ። ትናንት ምክትል ፕሬዝደንቷ መሸነፋቸውን ተቀብለው ሲናገሩ ብዙዎች ታዳሚዎች ላይ የበረታ የሐዘን ስሜት ይስተዋል ነበር። ኬትሊን ጎርቲየ እንዲህ ሲሉ ስሜታቸውን ገልጸዋል።
እያለቀስኩ ነው ከእንቅልፍ የነቃሁት። ትላንት ማታ ከስብሰባው እያለቀስኩ ነው የወጣሁት። አሁንም የተስፋ ስሜት ውስጥ ነኝ። ተረጋግቻለሁ። ረጅም መንገድ ይጠብቀናል። ነገር ግን ጉዟችን እንዳላበቃ እንደሚቀጥል ይሰማኛል።
ጆናታን በርተን በበኩላቸው
ተስፋ እንዳንቆርጥ ራሳችንንም ማህበረሰባችንንም የሚጠቅሙ ስራዎች መስራታችንን እንድንቀጥል ትንሽም ቢሆን ተስፋ ሰጥተውናል። በዚያ መንፈስ በመደምደማቸውም ደስ ብሎኛል።
ሌላይቱ ደጋፊያቸው ዲታ ባርጋቫ በበኩላቸው ህዝቡ መርጧል፣ ማክበርም አለብን። ዲሞክራሲ ነውና ትግላችንን ልንቀጥል ይገባል ነው ያሉት። በማክሰኞ ምርጫ ዶናልድ ትራምፕ 292 የኤሌክቶራል ኮሌጅ ማለት የግዛት ተወካዮች ድምፅ ሲያገኙ ሃሪስ 224 ነው ያገኙት። ዶናልድ ትራምፕ ሌሊቱ ላይ ባሰሙት ንግግር ደጋፊዎቻቸውን እንዲህ ሲሉ አመስግነዋል።
ከሁሉም አቅጣጫ ነው የመጡት። በሰራተኛ ማህበር የታቀፉም ያልታቀፉም ሰራተኞች፣ አፍሪካውያን አሜሪካውያን፣ እስያዊ አሜሪካውያን፣ አረብ አሜሪካውያን ሁሉም ደግፈውናል። ግሩም ታሪካዊ ትብብር ነበር።
ምክትል ፕሬዚደንት ካማላ ሃሪስ በሰኔ ወር ፕሬዚደንት ባይደን ከፉክክሩ ከወጡበት ጊዜ አንስተው ያለማቋረጥ በሀገሪቱ ዙሪያ እየተጓዙ ሲያካሂዱ የከረሙትን የምረጡኝ ዘመቻቸውን በዚሁ አጠናቀዋል።
ቆንጅት ታየን አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን ቀዳሚ ዘገባችንን ነበር። ስርጭታችን ይቀጥላል። ደስታም ሐዘንም ያስተናገደው የትራምፕ የምርጫ ድል የሚለው ቀጣዩ ዘገባችን ነው። የአሜሪካውያን ፍቃድ ሆኖ የቀድሞው ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሀውስ ይመለሳሉ። ለሁለት በተከፈለችው ሀገር ምርጫውን የማሸነፋቸውን ዜና አሜሪካውያን በደስታም በሐዘንም ተቀብለውታል። ቬሮኒካ ባልዴራስ ኢግሌሲያስ የላከችው ዘገባ ነው፣ እንደሚከተለው ይቀርባል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ድምፆች ተሰጥተዋል። አሜሪካም ድምጿ እንዲሰማ አድርጋለች። የቀድሞው ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ የሀገሪቱን ትልቅ ሥልጣን ይረከባሉ። በኒውዮርክ ከተማ ማንሃተን ክፍለ ከተማ የሚገኙ ደጋፊዎቻቸው ትራምፕ ምርጫውን በማሸነፋቸው ደስተኞች ናቸው። ጃን ሪቬራ አንዱ ናቸው።
እንደሚያሸንፉ አውቅ ነበር። የተቸገሩ ሰዎች ይረዳ ዘንድ አሸንፏል። እንደ እኔ እንደ ቤተሰቤ ኑሮ የከበዳቸው ሰዎች አሉ።
ኤድዊን ክዌስዳም የትረምፕ ደጋፊ ናቸው።
ይህ ሀገር አሁን የሚያስፈልጋት ትራምፕ ነው። ትራምፕ ፕሬዚዳንት በነበሩበት ወቅት መልካም ነበር። ዲሞክራቶች የፈጠሩትን ችግር እንደሚፈቱ ተስፋ አለኝ።
ባርብራ ያን ግን በምርጫ ውጤቱ ደስተኛ አይደሉም።
In any other country in the world, you would never elect somebody who's going to
በሌላ ሀገር በወንጀል የተሳተፈ ሰው ፕሬዝዳንት ሆኖ አይመረጥም። እዚህ ግን ተደርጓል። እናም እስኪ እናያለን። ይህን ከባድ ወቅት እናልፈዋለን።
ሞርጋን ዴይ ደግሞ በአዲሱ የትራምፕ አስተዳደር የሴቶች የስነ ተዋልዶ መብት ችግር ይገጥመዋል የሚል ስጋት አላቸው።
ትራምፕ ፕሬዝዳንት በነበሩበት ወቅት በጠቅላይ ፍርድ ቤት የሾሟቸው ዳኞች ጽንስ የማቋረጥ መብት የሚሰጠውን ሕግ ሽረዋል። ይህ ውሳኔ በመላ ሀገሪቱ የፈጠረውን ችግር አይተናል። ሴቶች ሕይወታቸውን አጥተዋል።
ጾታን መቀየር የሚሹ ሰዎች መብት ጉዳይ የሚያሳስባቸውና የአባት ስማቸውን ያልተናገሩት ዴቪ
የቀድሞ ፕሬዝዳንት ተመሳሳይ ጾታ አፍቃሪዎችን፣ ጾታቸውን የቀየሩ ሰዎችን ወይም ሴቶችን ለመርዳት ምንም የሚያደርጉት ነገር የሚኖር አይመስለኝም። እንዲያውም ችግራቸውን የሚያባብሱ ይመስለኛል።
ጄክ ኦስተርማን ደግሞ አሜሪካውያን በብዛት ወጥተው ድምፅ በመስጠታቸው ደስተኛ ናቸው።
ጥቂት ሰዎች ከሚሳተፉበት ምርጫ ይልቅ በርካቶች ወጥተው ለሚያምኑበት ጉዳይ ድምፃቸው የሚሰጡበትና የሚሳተፉበት ምርጫ መካሄዱን ደግፋለሁ።
የሜሪላንዱ ድምፅ ሰጪ ፍራንክሊን ቱማሳንግ ደግሞ የቀድሞ ፕሬዚደንት ዶናልድ ትራምፕ በንግድ ዘርፍ ያላቸው ልምድ ሀገሪቱን የሚጠቅም በመሆኑ አሜሪካውያን በአንድነት ሆነው እምነታቸውን በእርሳቸው ላይ ቢጥሉ ባይ ናቸው።
የዋጋ ግሽበቱ እንዲቀንስ ያደርጋሉ። አሁን የገጠመን ከባዱ ችግር ያ ነው። የነዳጅ ዋጋ ጨምሯል። የምግብ ሸቀጥ ዋጋም እንዲሁ።
ኢኮኖሚ በምርጫው ለአሜሪካውያኑ ዋና አንገብጋቢ ጉዳይ ነበር። አሁን ትራምፕ አሸናፊ በመሆናቸው ኢኮኖሚውን ለማሻሻል የገቡትን ቃል ይፈጽሙ ዘንድ አሜሪካውያን በጉጉት ይጠብቃሉ። ቬሮኒካ ባልድራስ ኢግሌሲያስ ለላከችው ዘገባ እንግዳ ወልዴ ነኝ፣ ዋሽንግተን ዲሲ። የአሜሪካ ምርጫን የተመለከቱ ዘገባዎቻችን እንደቀጠሉ ነው። የአሜሪካ ምርጫ ውጤትን በተመለከተ ከአዲስ አበባ ወደ አሰባሰብ ነው የህዝብ አስተያየት እናልፋለን። ትራምፕ በኢትዮጵያና በአሜሪካ መካከል ያለውን መልካም ግንኙነት እንደሚያስቀጥሉ ኢትዮጵያውያን ተስፋ አድርገዋል ይላል ዘገባው። በአሜሪካ ምርጫ ውጤት ላይ የአዲስ አበባ ከተማ ነዋሪዎች የተለያዩ አስተያየቶችን አንጸባርቀዋል። ፕሬዚደንት ዶናልድ ትራምፕ የአሜሪካ ምርጫን ማሸነፋቸውን ተከትሎ በአዲስ አበባ ከተማ ካነጋገርናቸው አስተያየት ሰጪዎች መካከል ገሚሱ በውጤቱ ሲደሰቱ፣ የተቀሩት ደግሞ ቅር ተሰኝተዋል። ኢትዮጵያን ጨምሮ በዓለም ላይ ያሉ ግጭቶችን ከማስቆም አንጻር ከአዲሱ የአሜሪካ ፕሬዝደንት የተሻለ ጥረት እንደሚጠበቅም ገልጸዋል። ኬኔዲ አባተ አስተያየቶቹን አሰባስበዋል።
ስሜ ብሩክ ቧም እባላለሁ። ያው እኔ ጠብቄ ነበረ እሱ እንደሚያሸንፍ፣ አንድም እሱ ደጋፊው ነኝና ሰውየው ይዞ የቀረበው ደግሞ መከራከሪያ ርዕሶቹ ራሱ አሪፍ ናቸው፣ ግን ከዛ ውስጥ ትንሽ ስደተኞችን የወጣቶቹ እንትን ከአሜሪካ አስወጣለሁ ምናምን የሚለው ነገር ካቀረባቸው ፖሊሶች ውስጥ ቢያንስ እሱን ነው እንትን ብዙም ያለበድኩለትና አሪፍ ነው፣ ጥሩ ነው። በቀጣይም ደግሞ ባለው በተለይ ዩክሬንና ሩሲያ መካከል ያለው ጦርነት ለማስቆም ጥረት ማድረግ አለበት ብዬ አስባለሁ። ብዙ ዓመታትን አስቆጥሯል። እንደዚህ ጆ ባይደን አልቻሉበትም ሊያስቆሙ። ሌላውም ደግሞ አሁን በመካከለኛው ምስራቅ ደግሞ በእስራኤልና ኢራን መካከልም ሌላ ውጥረት እየተነሳ ነው እና በተቻለ መጠን እሱን ማራገብ አለበት ብዬ አስባለሁ። ባለፈው ከነበሩት አንጻር ትንሽ እሱ ይህን ነገር ይፈተዋል ብዬ እጠብቃለሁ። ሌላው ደግሞ ማስወገድ አለበት ብዬ ማስበው ዓለም በሁለት ወደ እንደምስራቅ ሩሲያና በአሜሪካ በኩል ሆኖ የመከፋፈል ነገር እየታየ ነውና ሌላ የዓለም ጦርነት እንዳይቀሰቀስ እሱም በምስራቅና በምዕራቡ መካከል ያለው ውጥረት በተቻለ መቀነስ መጠን ለመቀነስ መሞከር አለበት ብዬ አስባለሁ። ተጨማሪ ደግሞ ለኢትዮጵያ ሰላማዊ የሆነ ነገር እንዲፈጠር አማጽያኖችን አንድ ላይ በማድረግ ከመንግስት ጋር እንዲደራደሩ መንገዶችን በማመቻቸት ተስፋ አድርጋለሁ በእነሱ በኩል የችግራችን እንዲፈታ።
መስፍን ኃይሌ ይባላለሁ። በጣም ነው የሚያሳዝነው። እኔ ካሜላ ታሸንፋለች ብዬ አስቤ ነበር፣ ግን ያሰብኩት አልሆነም። ስለዚህ የአሜሪካ ለመጀመሪያ ጊዜ ሴት የመምረጥ እድሏ አልተሳካም ማለት ነው። አንድ ሴት በፕሬዚዳንት ደረጃ ትመጣለች ብለን አስበን ጓጉተን ነበር፣ ይህም አልተሳካም። በጣም ግን ከሁሉም በላይ ደግሞ የሚያሳዝነው የተፈረደበት ሰው በወንጀል የተጠረጠረ ሰው ፍርድ ቤት ጊልቲ ብሎ ከወሰነበት በኋላ ተመልሶ እንደገና ስልጣን ላይ መውጣቱ በጣም የሚገርም ነው። ከዚህ በፊት አይተነዋል፣ የአራት ዓመት ስለ ራሱ ብቻ የሚያስብ መሪ ነው አድርጌ የማስበው። ለህዝቡ ብዙም አይጨነቅ። በተለይ ደግሞ ከውጭ ሀገር ጋር ያለው ግንኙነት ይህ ነው የሚባል አይደለም። ለምሳሌ ብትመለከት ከራሽያ ጋር ያለው አመለካከት እኔ በጣም የራሽያ ወዳጅና ዘመድ ነው የሚመስለኝ ሁላ እና እሱ መመረጡ ለአሜሪካ ህዝብ ምን ማለት እንደሆነ በጣም ግራ የሚገባ ነው።
ደረጀ ነገሰ ይባላለሁ። በአሜሪካ ምርጫ ላይ እርግጥ ስንጠብቅ የነበረው ዶናልድ ትራምፕ እንደሚያሸንፍ ነበር። አንዳንድ ነገሮችን እያየን ነበር እና ዶናልድ ትራምፕ ብዙ ጉለቶችም አለበት። ይሄ ኤክስትሪሚስት የሚባል ነገር አለ። ያ ደግሞ እንደ መጀመሪያ ሳይሆን ትንሽ ይቀንሳል ብዬ ነው የማስበው። ዓለም ባለጅበት ደረጃ ላይ ሆነ ግን ስናስበው ዶናልድ ትራምፕ መምጣቱ ለአሜሪካም ይሁን ለየትኛውም ዓለም ሀገራት አሪፍ ነው ብዬ ነው የማስበው። አሁን አስቡት የራሽያና የዩክሬን ግጭት ሲጀመር ስንት ዓመት አሁን ወደ 3 ዓመት ገደማ ነው መሰለኝ ሊሆን ነው። ይሄ ጦርነትም ወደ ሰላም እንደሚመጣ ተስፋ አደርጋለሁ። ወደ እኛ አጉር ስንመጣ ወደ አፍሪካ ማለት ነው ይሄ ኢስት አፍሪካ ነው፣ ሶማሊያና ኢትዮጵያ፣ ኤርትራና ኢትዮጵያ ምናምን፣ ግብጽም ደግሞ እንደምናውቀው ሰሞኑን የተለያዩ ነገሮችን እንሰማለን። እነሱ የፈረሙት አሊያንስ ምናምን ነገሮች አሉና እዚህ ላይ ትራምፕ ትንሽ ነገሩ እንዳይባባስ ሊያደርግ ይችላል ብለን እንጠብቃለን። የኛ ሀገርም ኢትዮጵያንም የታጠቁ ኃይላት ከመንግስት ጋር እንድታረቁ በአንዳንድ ነገሮች እንደምረዳን ተስፋ እናደርጋለን።
ጌራ ወርቅ አይችሉም እባላለሁ። ውጤቱ አሳዝኖኛል። ሀሪስ እንድታሸንፍ ፈልግ ነበረ። የመጀመሪያው ሴት አሜሪካዊ ፕሬዚዳንት እንድትሆንም ፍላጎቱ ነበረኝ። ዶናልድ ትራምፕ ከዚህ በፊት ፕሬዚዳንት በነበረበት ሰዓት በታላቁ የኢትዮጵያ ህዳሴ ግድብ ላይ ያሳየው አቋም ብዙዎችን ያስከፋ ነበር። እንደሚታወቀው የግል ፐርሶናሊቲውም የነጭ አክራሪ ብሔርተኛ ስለሆነ የእሱ አቋም አይመቸኝ። የሚያንጸባርቀው አቋም በስደተኞች ላይ የሚያራምደው የአክራሪነት ባህሪ ስለማይመቸኝ ከዚህ አንጻርና ከግል ፐርሶናሊቲው አንጻር እሷ ብታሸንፍ ደስ ይለኝ ነበር። አልተሳካም። እንግዲህ
ስሜ ሰይፈም ኪል ይርጌ ይባላል። በብዙ አይነት መንገድ ነው ይህን ምርጫ እየተከታተልኩት የነበረው። ፖለቲካሊ ማለት ኢኮኖሚካሊ እንደ ሀገር ስታየው ብዙ ነገሮች ኳላ የነበሩ ታሪኮች ነበሩ። ትራምፕ ኢትዮጵያ ላይ እንትን የሚላቸው ነገሮች የተለያዩ ሳንክሽኖች ምናምን ነበሩ እና ከእሱ አንጻር ሳየው እሱ በዛ ልክ ባይመረጥ ምናምን ብዬ አስብ ነበር። ግን ሞር ደግሞ እንደ ሃይማኖት ደግሞ እንደ እንትን ስታየው ደግሞ ያው ጥሩ የሆነ አመለካከት ስላለው እንደዛ ብለን ስለምንጠብቅ እሱ እንዲመረጥ ሁላችንም አብዛኞቹን ጓደኞች እሱ እንዲመረጥ ነበር እየጠበቀኝ ነበሩ። የተሳካም ይመስለኛል። በጣም ደስ ብሎኛል።
እንዳለ ዘመቼ እባላለሁ። ትራምፕ እንግዲህ በማሸነፋቸው ያን ያህል እንትን አይደለም፣ ደስተኛ አይደለም። ምንድነው ከዚህ ቀደም የነበረው ሁኔታ በተለይ ከጥቁሮች መብት የሚባለው ነገር እሱ ነገር ሳስብ ትንሽ አሁንም በቃ ያን ያህል ለውጥ እንደሌለ ነው የሚታየኝ። እና ምናልባት አዲስ ሰው ቢሆን ግን እሷ ብታሸንፍ ኖሮ ተስፋ ይኖረናል፣ አዲስ አይዲዮሎጂ ይዛ ትመጣለን እያስብ ነበር።
አሁንም በአሜሪካ ምርጫ ላይ እንቆያለን። በአሜሪካ ምርጫ የሪፐብሊካን ፓርቲው የሕግ መወሰኛ ሸንጎውን ወይም ሴኔት በበላይነት ተቆጣጥሯል። ይህም በድጋሚ ፕሬዝደንታዊ ፉክክሩን ላሸነፉት ዶናልድ ትራምፕ ያቀዷቸውን የሕግ ለውጦች ለማድረግ ቁልፍ የሆነ መሳሪያ ይሰጣቸዋል። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን የላከችው ዘገባ ነው፣ እንደሚከተለው ተሰናድተዋል። ሪፐብሊካኖች በአሜሪካ ሴኔት ከአራት ዓመታት ወዲህ ለመጀመሪያ ጊዜ የበላይነትን አግኝተዋል። ሚች መካነል በሴኔቱ የሪፐብሊካን መሪ ናቸው።
ይህ በእርግጥ ለፓርቲው ደስ የሚል ቀን ነው።
ሪፐብሊካኖቹ ከፍተኛ ፉክክር የታየበትንና እንደሚያሸንፉም ሲጠብቁ የነበረውን የፔንስልቬንያ ግዛት አሸንፈዋል። በግዛቲቱ ለሴኔት ተወዳድረው ያሸነፉት ዴቪድ ማክሮሚክ
በጣም ጥሩ ወደሆነ አቅጣጫ እየተጓዝን ነው።
በቴክሳስ የዲሞክራቲክ እጩ ካሊን ኦልሬድ በሪፐብሊካኑ ሴናተር ቴድ ክሩዝ ተረድተዋል። ቴድ ክሩዝ
ለእናንተ እታገላለሁ፣ ለሥራችሁ፣ ለደህንነታችሁና ለሕገ መንግሥታዊ መብታችሁ እታገላለሁ።
በተወካዮች ምክር ቤት ደግሞ ሁሉም 435 መቀመጫዎች ለምርጫ ቀርበዋል። በዚህም ሪፐብሊካኖቹ ያላቸውን የበላይነት ይዘው ይቀጥላሉ ተብሎ ይጠበቃል። በሴኔቱ ምርጫ ዲሞክራቶቹ የካሊፎርኒያን ግዛት በአደም ሺፍ አማካኝነት አሸንፈዋል።
ነጻነታችንና ዲሞክራሲያችን ለማስጠበቅ ለመፋለም ቆርጫለሁ።
ሴኔቱን ማሸነፍ በጥቂት ግዛቶች ፉክክር የተወሰነ ነው። በሞንታና ሪፐብሊካኑ ቲም ሺሂ የዲሞክራቲን ሴናተር ጆን ቴስተር መቀመጫ ነጥቀዋል። ሪፐብሊካኖቹ ሴኔቱን በመቆጣጠራቸው ዶናልድ ትራምፕ በአገሪቱ ከፍተኛው የፍርድ አካል ለሆነው ጠቅላይ ፍርድ ቤት የሚያቀርቧቸውን ዳኞች ለመሾም ይረዳቸዋል። ሌሎችንም የሕግ ጉዳዮች በቀላሉ ለማሳለፍ ያስችላቸዋል። ኬሲ በርጋት ከጆርጅ ዋሽንግተን ዩኒቨርሲቲ።
በሕግ መወሰኛ ሸንጎ የበላይነት መያዛቸው የካቢኔና ከዛም በታች ያሉ ስልጣኖችን እንዲሁም የፍርድ ቤቶችን ጨምሮ በስራ አስፈጻሚ ውስጥ ያሉ በሺህ የሚቆጠሩ ስልጣኖችን ትራምፕ ካለ ዲሞክራቶች ድጋፍ ለመሙላት ያስችላቸዋል።
ከዚህ ቀደም ሪፐብሊካኖቹ ሁለቱንም ምክር ቤቶች የተቆጣጠሩት በትራምፕ የስልጣን ዘመን በመጀመሪያዎቹ ሁለት ዓመታት ነበር። ካትሪን ጂፕሰን ለላከችው ዘገባ እንግዶ ልነኝ፣ ዋሽንግተን ዲሲ። የምርጫ ዘገባችን አሁንም እንደቀጠለ ነው። የአውሮፓ መሪዎች ለትራምፕ የደስታ መግለጫ መልእክት ላኩ። ስለ ቀጣዩ የአትላንቲክ ተሻጋሪ ግንኙነት ስጋት እንዳላቸው ግን ገልጸዋል። በአውሮፓ ያሉ የአሜሪካ አጋሮች ትራምፕ በሁለተኛው የስልጣን ዘመናቸው በውቅያኖስ ተሻጋሪው ህብረት ላይ ምን አንድምታ እንደሚያስከትል በስፋት ስጋት ቢኖራቸውም ባለፈው ማክሰኞ በተካሄደው ፕሬዝደንታዊ ምርጫ ላሸነፉት ለቀድሞው ፕሬዝደንት ዶናልድ ትራምፕ የእንኳን ደስ ያለው መልእክት አስተላልፈዋል። ሄንሪ ሪጅዌል ከለንደን ተከታዩን ዘገባ አድርሶናል። ቆንጂት ታየት አቅርበዋለች።
Donald Trump made a historic comeback in Tuesday's U.S. presidential election.
An unprecedented and powerful mandate.
የአሜሪካ ህዝብ ከዚህ ቀደም ያልታየ ጠንካራ ስልጣን ሰጥቶናል።
አውሮፓውያኑ የዩናይትድ ስቴትስ አጋሮች ታዲያ ትራምፕ በዚህ ስልጣናቸው ምን ያደርጉ ይሆን የሚለውን እያወጡ እያወረዱ ናቸው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በምርጫ ዘመቻው ወቅት የእሳቸው ሌበር ፓርቲ ባለስልጣናት ለተፎካካሪያቸው ለካማላ ሃሪስ ምክር በመለገሳቸው የተነሳ የትራምፕ ዘመቻ ነቀፌታ ካሰማ በኋላ መቃቃር ተፈጥሮ የነበረ ይሁን እንጂ ስታርመር ቶሎ ብለው ነው ለትራምፕ የደስታ መግለጫ ያስተላለፉት።
እንደሚመስለኝ በአሁኑ ጊዜ ያለነው በአያሌ አስር ዓመታት ባልታየ ደረጃ በተበጠበጠ ዓለም ነው።
የጀርመን ቻንስለር ኦላፍ ሾልዝ በበኩላቸው ትራምፕ ዋይት ሀውስ ከገቡ ነገሮች በጣም የተለዩ እንደሚሆኑ ቢጠብቁም ለአሜሪካ አስተማማኝ ውቅያኖስ ተሻጋሪ አጋር ሆነን እንቀጥላለን ብለዋል።
ይህ ሩሲያ በዩሮ አትላንቲክ አካባቢ ጸጥታ ላይ ስጋት ደቅናለች የሚለውን በሁሉም የኔቶ አጋሮች ዘንድ ያለውን እምነትም ይመለከታል።
በሌላ በኩል ትራምፕ የሩሲያን ወረራ ለመመከት ውጊያ ለምታካሂደው ለዩክሬን ዩናይትድ ስቴትስ የምትሰጠውን ድጋፍ ሲተቹ እንደነበረ ሲታወቅ፣ አሁንም ወታደራዊና የፋይናንስ ድጋፉን ያቋርጡት ይሆናል የሚል ስጋት አለ። በመጀመሪያው የስልጣን ዘመናቸው የሰሜን አትላንቲክ ቃል ኪዳን አገሮች እየተጠቀሙብን ነው በማለት ከውቅያኖስ ተሻጋሪው ወታደራዊ ህብረት ኔቶ አስወጣታለሁ ሲሉ ማስፈራራታቸው የሚዘነጋ አይደለም። ይሁን እንጂ የኔቶ ዋና ጸሐፊ ማርክ ሩተ ትናንት ረቡዕ ባወጡት መግለጫ ትራምፕ የአውሮፓን የመከላከያ ወጪ ቀይረዋል፣ የአሜሪካና የአውሮፓ የወጪ ሸክም ክፍፍልም እንዲስተካከል አድርገዋል፣ የህብረቱን አቅምም አጎልብተዋል ሲሉ ተናግረውላቸዋል። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ትራምፕ እንዲያሸንፉ እንደሚመኙ ገሃድ የነበረ ቢሆንም ማሸነፋቸው እውን ሲሆን ዓለም ላይ ሰላም እንደሚመጣ ተስፋ የሚሰጥ ብለውታል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እና ዶናልድ ትራምፕ አንዴ ሞቅ አንዴ በረድ የሚል ግንኙነት የነበራቸው ሲሆን የፈረንሳዩ መሪ ለአዲስ ተመራጩ ፕሬዚደንት ባስተላለፉት መልእክት አብሬዎት ለመስራት ዝግጁ ነኝ፣ ሁለታችንም እምነታችንን ይዘን በመከባበርና በተስፋ መንፈስ ለሰላምና ለብልጽግና አብሬዎት ልሰራ ዝግጁ ነኝ ብለዋቸዋል። በተጨባጭ ግን ይላሉ የአሜሪካ ዩኒቨርሲቲው የውጭ ፖሊሲ ተንታኝ ጋሬት ማርቲን፣ በተጨባጭ ግን አውሮፓውያኑ የአሜሪካ አጋሮች ለሚመጣው አስቸጋሪ ጊዜ እየተዘጋጁ ናቸው።
በትራምፕ ዘመን የነበረው 4 ዓመት ያልተረጋጋ ነበር። ያለማቋረጥ መጨቃጨቅ የነበረበት ብዙ ክፍፍል የታየበት ጊዜም ነበር። እንግዲህ ያ የነበረው ሁኔታው እንዳሁኑ አደገኛ ባልነበረበት ጊዜ ነው። አሁን አውሮፓ ውስጥ ለ2 ዓመት ተኩል የዘለቀ ትልቅ ጦርነት እየተካሄደ ያለበት ጊዜ ላይ ነን።
ይህ በእንዲህ እንዳለ በሚቀጥለው ሳምንት አዘርባጃን ላይ የሚካሄደው ወሳኝ የአየር ንብረት ጉባኤ ላይ የዶናልድ ትራምፕ ለ2ኛ የስልጣን ዘመን መመረጥ ዜና ሳያጠላበት እንደማይቀር ተመልክቷል።
ቀጣዩ ዘገባ ደግሞ እስራኤላውያንና ፍልስጤማውያን በፕሬዝደንት ትራምፕ መመረጥ የተሰማቸውን ደስታ ገለጹ ይላል። እስራኤላውያንና ፍልስጤማውያን ዶናልድ ትራምፕ በዩናይትድ ስቴትስ በፕሬዝዳንታዊ ምርጫ አሸንፈው የመመረጣቸውን ዜና በደስታ መቀበላቸውን በመግለጽ ላይ ናቸው። ከሁለቱ ወገኖች በኩል ትናንት ረቡዕ በተሰሙት አስተያየቶች እስራኤላውያን ከሐማስ ሂዝቦላና ኢራን ጋር እያካሄዱ ባሉት ጦርነት ይረዱናል የሚል ተስፋ ማድረጋቸውን ሲገልጡ፣ ፍልስጤማውያን በበኩላቸው ነጻ የፍልስጤም ግዛት በሚመሰረትበት ሁኔታ ላይ አንዳንድ አዳዲስ ሐሳቦችን ያመጡ ይሆናል የሚል ተስፋ አሳድረዋል። ሊንዳ ግራንድስቲን ከኢየሩሳሌም ያጠናከረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ታላቁ ዳግም ወደ ስልጣን የተመጣበት ክስተት ሲሉ ፈጥነው ለዶናልድ ትራምፕ የደስታ መግለጫ ካሰሙት ውስጥ ናቸው። አብዛኛው እስራኤላውያንም በውጤቱ መደሰታቸውን ተንታኞች ይናገራሉ። አሊሰን ካፕላን ሶመር የሃሬትስ ጋዜጣ ዘጋቢና የሃሬትስ ፖድካስት አዘጋጅ ናት።
I think that most Israelis are probably feeling encouraged by the fact that
Donald Trump በምርጫው አሸናፊ በመሆናቸው አብዛኞቹ እስራኤላውያን ተበረታተው ሊሆን ይችላል ብዬ አስባለሁ። እስራኤል ለትራምፕ ዳግም መመረጥ ካሳየችው ከፍተኛ ድጋፍ ባለም አቀፍ ደረጃ ከአብዛኞቹ የተለየ አቋም አንጸባርቃለች። በመጀመሪያ የስልጣን ዘመናቸው ያሳዩት ላቅ ያለ ይሁንታ ያስገኘላቸው ጠንካራ ሪከርድ አላቸው። ዶናልድ ትራምፕ ፕሬዝዳንት በነበሩባቸው 4 ዓመታት እስራኤል ከዩናይትድ ስቴትስ በኩል ምንም አይነት ትችት ደርሶባት አያውቅም ማለት ይቻላል።
አንዳንድ የትራምፕ መራጮች ፕሬዝዳንት ትራምፕ ከዚህ ቀደም ባሳዩት አቋም መሰረት እስራኤልን ከቀንደኛ ጠላቷ ኢራን በመከላከሉ ረገድ ይደግፏታል የሚል እምነት አላቸው። ፒተር ዶይሽ በአሁኑ ወቅት በከፊል ኑሯቸውን በእስራኤል ያደረጉ የቀድሞ ዲሞክራት የምክር ቤት አባል ሲሆኑ በትራምፕ የምርጫ ዘመቻም የተሳተፉ ናቸው።
President Trump got into office, he stopped funding for Iran. And by the end of his administration, as he pointed out during the presidential debate with Kamala Harris,
President Trump ወደ ስልጣን በመጡ የመጀመሪያው ቀን ነው ለኢራን የሚሰጠው የገንዘብ ድጋፍ እንዲቋረጥ ያደረጉት። እናም ከካማላ ሃሪስ ጋር ባደረጉት ፕሬዝዳንታዊ ክርክር ወቅት እንደገለጹት ወደ ስልጣን ዘመናቸው መገባደጃ ግድም ኢራን ሙሉ በሙሉ መባል በሚችል ደረጃ ወደ መራቆት ተቃርባ ነበር። ለሂዝቦላ ለሁቲዎችም ሆነ ለሐማስና ለአሸባሪ ሸሪኮቻቸው ድጋፍ የሚያወሉት ገንዘብ አልነበራቸውም።
ይሁን እንጂ እስራኤል በዲሞክራቶች አስተዳደር ወቅት ያገኘችውን የመሰለ ከፍተኛ ወታደራዊ እርዳታ ላይቀጥል እንደሚችል በመጠቆም አንዳንዶች ያስጠነቅቃሉ። አሳፍ ሻሪቭ በኒውዮርክ የእስራኤል የቀድሞ ቆንስላ ጀነራል ሆነው ያገለገሉ ናቸው።
Trump definitely talked the talk while he was in office, but the fact is that the aid for Iron Dome was given to Israel during the Obama tenure, and in the last year Israel received $22 billion.
እርግጥ ነው ትራምፕ ስልጣን ላይ በነበሩበት ወቅት በሐሳብ ገልጠውታል። እውነታው ግን አይረን ዶም በራዳር አማካኝነት ሚሳኤሎችን ከርቀት የሚለይ መሳሪያ ለእስራኤል የተሰጠው በኦባማ የስልጣን ዘመን ሲሆን እስራኤል ባለፈው ዓመት ብቻ $22 ቢሊዮን ድጋፍ ከዩናይትድ ስቴትስ አግኝታለች። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር እርሳቸው ብዙ ጊዜ እንደሚሉት ይህን ያህል ገንዘብ በነጻ የሚሰጥበት እድል ያለ አይመስለኝም።
አንዳንድ ፍልስጤማውያንም በተመሳሳይ የትራምፕን ለድል መብቃት በደስታ እየተቀበሉ ነው። የፍልስጤማውያን አስተዳደሩ መሪ ማህሙድ አባስ ትራምፕ በጋዛ እየተካሄደ ላለው ጦርነት መቋጫና ለነጻ ፍልስጤም ግዛት መረጋጋት እንደሚሰሩ እርግጠኛ ነኝ ይላሉ። ከእስራኤል ጋር ጦርነት ከተጀመረ ወዲህ ከ43000 በላይ ፍልስጤማውያን መገደላቸውን የሐማስ ባለስልጣናት ይናገራሉ። በጋዛ የሚገኙት ፍልስጤማውያን ከመርጫው አስቀድሞ በሰጡት አስተያየት በፕሬዝዳንት ጆ ባይደን ቅር መሰኘታቸውን ገልጠዋል። ሙስጠፋ አቡ ሐማዳ ጋዛ ውስጥ ያሉ ፍልስጤማዊ ተፈናቃይ ናቸው።
ባይደን يعني قضى 4 سنين وما عملش للشعب الفلسطيني كان يوعدنا انه ايش حل الدولتين في النهايه لا حل دولتين ولا حاجه دعم
ባይደን አራት አመታት ቢያሳልፉም ለፍልስጤም ህዝብ መፍትሄ አላቀረቡም። ሁለት ነጻ ሀገሮች ጎን ለጎን በሰላም መኖር የሚችሉበት ሁኔታ እንዲፈጠር በሚል ነበር ቃል የገቡት። በመጨረሻው ግን የሁለት ነጻ ሀገሮች ሐሳብ እውን መሆን አማራጭ አልሰመረም። ትራምፕ በዩናይትድ ስቴትስ ምርጫ ለስልጣን ከበቁ ለፍልስጤም ህዝብ ምህረት እንዲወርድ የሚል ነው ጥያቄያችን።
ተመራጩ ፕሬዝዳንት ትራምፕ በምርጫው አሸናፊ መሆናቸውን ተከትሎ ባሰሙት ንግግራቸው ሁሉንም ጦርነቶች አስቆማለሁ ሲሉ ቃል ገብተዋል። ይሁን እንጂ እስካሁን ሊፈታ ላልቻለው የእስራኤልና የፍልስጤም ግጭት እንዴት እልባት ለማበጀት እንደሚያስቡ ግን ግልጽ አይደለም።
እስራኤላውያን የትራምፕ ሁለተኛ የስልጣን ዘመንን በስጋት እየተጠባበቁ ነው ይላል ቀጣዩ ዘገባ። እስራኤላውያን የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ በማክሰኞ ምርጫ በማሸነፋቸው የእንኳን ደስ አለዎት መልእክት ልከዋል። ይሁን እንጂ በርካታ እስራኤላውያን አሜሪካ ትቅደም የተሰኘው የውጭ ፖሊሲያቸው ምን ሊሆን እንደሚችል ስጋት ጭሮባቸዋል። የአሜሪካ ድምፁ ቢል ጋሎ ከሶል ደቡብ አፍሪካ ደቡብ ኮሪያ ይቅርታ የደረሰን ዘገባ ኤደን ገረሞት አቅርበዋለች።
ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነት የስልጣን ዘመናቸው ከፍተኛ ዛቻዎችን ከዲፕሎማሲ ጋር የቀላቀለና ለትንበያ አዳጋች የሆነ የውጭ ፖሊሲ ተጠቅመዋል። ትራምፕ ወደ ስልጣን ሲመለሱ ቅድሚያ አሜሪካ የተሰኘው የትራምፕ ፖሊሲ ሁለተኛ ዙር ምን ሊመስል እንደሚችል እስያውያን የዩናይትድ ስቴትስ አጋሮች ለመገመት እየሞከሩ ነው። የደቡብ ኮሪያው ፕሬዝዳንት ዮን ሱክ ዮኤል ትራምፕ ምርጥ የደህንነት አቋምን ይገነባሉ በማለት ዛሬ ሐሙስ ተስፋቸውን ገልጸዋል።
አሽያ ተፒዮንግያንግ በደቡብ ኮሪያና በዩናይትድ ስቴትስ ጠንካራ ግንኙነት ላይ የተመሰረተ በእስያ ፓሲፊክና በዓለም አቀፍ ቀጠና ውስጥ ጠንካራ ትብብርና አጋርነት ስለመኖሩ ተነጋግረናል።
የሲኦል ነዋሪዎች ትራምፕ ደቡብ ኮሪያን ሳያማክሩ ከሰሜን ኮሪያ ጋር ስምምነት ላይ ሊደርሱ ይችላሉ የሚል ስጋት አላቸው። ትራምፕ በበኩላቸው ደቡብ ኮሪያ የዩናይትድ ስቴትስን ሰራዊት ለማስተናገድ ከፍ ያለ ገንዘብ እንድትከፍል ጫና ማድረጋቸውን የቀጠሉ ሲሆን ይህ ሁኔታም የሲኦል ነዋሪዎች ዋሽንግተን ለሲኦል የመከላከያ ሽፋን ለመስጠት ምን ያክል ቁርጠኝነት እንዳላት ጥያቄ እንዲያነሱ አድርጓቸዋል። ምንም እንኳን የጃፓኑ ጠቅላይ ሚኒስትር ሺገሩ ኢሺባ ከትራምፕ ጋር ያደረጉትን የመጀመሪያውን ውይይት እጅግ ወዳጃዊ ብለው ቢጠሩትም ጃፓንም ተመሳሳይ የሆነ ስጋት አለባት። የኢሺባ መሪ ፓርቲ ባለፈው ወር በምርጫ ተሸንፏል። በዚህ የተነሳም አቅማቸው የተዳከመው ጠቅላይ ሚኒስትር ኢሺባ የትራምፕን ጥያቄዎች እምቢ ለማለት ከባድ ሊሆንባቸው ይችላል። ቶሞሂኮ ታኒጉቺ የፊጂትሱ ፊውቸር የምርምር ማዕከል ልዩ አማካሪ ናቸው።
to deal successfully with
ከትራምፕ ጋር ስኬታማ በሆነ መልኩ ለመደራደር ጠንካራም ሆነ ያስፈልጋል የካበተ የፖለቲካ አቅም ያስፈልጋል ይሄ ደግሞ የጃፓኑ መሪ ሺባም ሆነ ማንም ሰው ሊያሳየውና ሊሆነው የማይችለው ነገር ነው
የታይዋን መንግስትም ከዩናይትድ ስቴትስ ጋር ያለውን ግንኙነት ከአለት የጠነከረ በማለት አበክሮ አስተውቋል ይሁን እንጂ ቻይና አዲሱን የዩናይትድ ስቴትስ ፕሬዝዳንት ታይዋን ላይ በተከታታይ ወታደራዊ ማስፈራራቶች በማድረግ ልትፈታተናቸው ትችላለች በማለት ስጋቷን ገልጻለች። ትራምፕ ታይዋንን በተመለከተ የተደበላለቀ መልእክት አስተላልፈዋል። ታይዋን የዩናይትድ ስቴትስን የጦር ከለላ የምትሻ ከሆነ ገንዘብ መክፈል አለባት ያሉ ሲሆን የአሜሪካንን የፋብሪካ ስራዎች እየዘረፈች ነው ሲሉም ቅሬታ አቅርበዋል። በተጨማሪም ትራምፕ ከፍተኛ ታሪፍ ከመጣላቸው ጋር ተያይዞ የዩናይትድ ስቴትስና የቻይና የንግድ ጦርነት በቀጠናው ላይ የሚያስከትለውን ጫና በተመለከተ በአካባቢው ሰፊ የሆነ ስጋት አለ። እስያ ውስጥ ብዙዎች የፕሬዝዳንት ጆ ባይደንን ዲፕሎማሲያዊ እሴቶችን በመተው በትራምፕ አስተዳደር ስር የበለጠ ግብይት እንደሚደረግ ይጠብቃሉ። ነገር ግን ይሄ በትክክል ምን እንደሚመስል ግልጽ አይደለም። ቢልጋሎ ከሲኦል ደቡብ ኮሪያ ላደረሰው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። አሁን ደግሞ ኢትዮጵያን ወደ ተመለከቱ ዘገባዎች እናልፋለን። የኢትዮጵያ መንግስት በአማራ ክልል የሚፈጸመውን የዘፈቀደ እስር እንዲያቆም አምነስቲ ጠየቀ። የኢትዮጵያ መንግስትና የአማራ ክልል ባለስልጣናት ካለፈው አንድ ወር ጀምሮ በአማራ ክልል ውስጥ እየፈጸሙ ያሉትን በሺዎች የሚቆጠሩ ሲቪሎች የዘፈቀደ ጅምላ እስር እንዲያቆሙ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አሳስቧል። ድርጅቱ በጉዳዩ ላይ ምርመራ ማድረጉን ጠቅሶ በክልሉ የሚገኙት አራት ጊዜያዊ ማቆያዎች በሺዎች በሚቆጠሩ ሲቪል እስረኞች መሞላቱን አስታውቋል። በጉዳዩ ላይ ከኢትዮጵያ ምላሽ ማግኘት አልቻልንም። ጽዮን ግርማ ዘገባ አላት።
በአማራ ክልል ላለፈው አንድ ወር እየተፈጸመ ነው ያለው የተፈቀደ እስር ማብቃት እንዳለበት ገልጾ ትላንት ማክሰኞ ጥቅምት 28 2017 ዓ.ም ምህረት መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በክልሉ በሚገኙ አራት ካምፖች ውስጥ በሺዎች የሚቆጠሩ ሲቪሎች ታስረው ይገኛሉ ብሏል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋች ሱአድ ኑር በአጠቃላይ የታሰሩ ሰዎች ቁጥር ምን ያህል እንደሆነ ጠይቀናቸው ነበር።
We do not yet have the exact figure. We can confidently say that there are at least thousands.
ትክክለኛው አሃዝ እስካሁን የለንም። ነገር ግን ቢያንስ በሺዎች የሚቆጠሩ ሰዎች ኢትዮጵያ ውስጥ በዘፈቀደ ታስረው እንደሚገኙ በእርግጠኝነት መናገር እንችላለን። ታማኝ ምንጮች እንደሚያመለክቱት በአንድ ካምፕ ውስጥ ብቻ 1600 ሰዎች ታስረዋል። በሌሎች ካምፖች ደግሞ በመቶዎች የሚቆጠሩ ሰዎች ታስረዋል። ከዛ በላይ እነዚህ አራት ካምፖች ብቻ አይደሉም ያሉት። ምናልባት እነዚህ የታወቁት ናቸው። ሰዎች በዘፈቀደ የሚታሰሩባቸው ፖሊስ ጣቢያዎችን ጨምሮ ተጨማሪ የማቆያ ቦታዎች እንዳሉ መረጃ ደርሶናል። ከቁጥሩ በላይ በጣም አሳሳቢው ግን የህግ የበላይነትን ላደጋ በሚያጋልጥ መልኩ ይህ አይነት እስር እየተለመደ መምጣቱ ነው። ድርጅቱ በቅርቡ ከእስር የተለቀቁ ሁለት እስረኞችን አምስት የታሳሪ ቤተሰቦችንና እንዲሁም ከታሳሪ ቤተሰቦች ጋር በቀጥታ ቅርበት ያላቸውን 9 ሰዎችን ቃል መቀበሉን በሪፖርቱ ላይ ባስረጅነት አስፍሯል። አምነስቲ የመረጃ ምንጮቹን ጠቅሶ በአማራ ክልል በዳንግላ፣ ጭልጋ፣ ኮምቦልቻና ሸዋሮቢት በሚገኙ የማሰሪያ ካምፖች ውስጥ በሺዎች የሚቆጠሩ ሰዎች ታስረው እንደሚገኙ ጠቅሷል። ዳንግላ ከሚገኘው እስር ቤት በቅርቡ መለቀቁን ለአምነስቲ የገለጸው ግለሰብ ከእስር እስከሚለቀቅ ድረስ 1610 የሚሆኑ እስረኞች በካምፕ ውስጥ እንደነበሩ ተናግሯል። ካምፑ በእስረኛ ቁጥር ከመጨናነቁ የተነሳም በግቢ ውስጥ ተጨማሪ የቆርቆሮ የእስረኛ ቤቶች ሲገነቡ መመልከቱን ተናግሯል። አምነስቲ እነዚህ የቆርቆሮ እስር ቤቶች እየተገነቡ እንደነበረ ማረጋገጡን በሪፖርቱ ላይ ጠቅሷል። በእስረኞች እንደተጨናነቀ በሪፖርቱ ላይ የተገለጸው ኮምፖልቻ ውስጥ ይገኛል የተባለው ጮሪሳ የተሰኘ ወታደራዊ ካምፕ ሲሆን በዚህ ካምፕ ውስጥም በመቶዎች የሚቆጠሩ ሲቪሎች ታስረው እንደሚገኙ የዓይን እማኙ ለአምነስቲ ተናግሯል። በተለይ በክልሉ የፖለቲካ ጉዳይ ውስጥ አስፈጻሚ አካላቱን ይሞግታሉ የተባሉ
ዳኞችና አቃቢያን ህግ በካምፖቹ በጅምላ ታስረው ከሚገኙ እስረኞች መካከል እንደሆኑ አምነስቲ የዓይን እማኞቹን ጠቅሶ በሪፖርቱ ላይ አስፍሯል። ማንነቱ እንዳይገለጽ ድርጅቱን የጠየቀ አንድ ዳኛ 9 ዳኞችና ሌሎች በክልሉ የሚገኙ የፍርድ ቤት ሰራተኞች በእስር ላይ እንዳሉ ተናግሯል። በጥቅምት ወር አጋማሽ ላይ ከነዚህ ተጨማሪ ታስረው የነበሩ 4 ባለሙያዎች መለቀቃቸውን ይኸው የዓይን እማኝ ጠቁሟል። አብዛኞቹ ዳኞች ፍርድ ቤት አገልግሎት ከሚሰጡበት ቦታ ተወስደው መታሰራቸውን ለአምነስቲ የገለጸው እማኙ የታሰሩበት ምክንያትም በቀጥታ ከታሰሩ ሰዎች ጋር በተያያዘ በሰጧቸው የፍርድ ቤት ትዕዛዝና ውሳኔዎች በተመለከቷቸው ጉዳዮች መሆኑንም ምንጩ ለአምነስቲ ተናግሯል። ሌላ ስለ ጉዳዩ ለአምነስቲ ያስረዳ አቃቤ ህግ 13 አቃቢያነ ህግ ከሁለት ሳምንት እስከ አንድ ወር መታሰራቸውንና እስካሁን ፍርድ ቤት አለመቅረባቸውን ገልጿል።
በፍትህ ስርዓት ውስጥ ባገለገልኩባቸው 30 ዓመታት ውስጥ እንዲህ አይነት የስርዓት አልበኝነት ገጥሞኝ ወይም አይቻል አውቅም። ከዚህ ቀደም ህገ ወጥ እስር ቢኖርም በአንድ ወይም በሁለት ቀናት ውስጥ ሰዎች ፍርድ ቤት ይቀርቡ ነበር። ሰዎች የታሰሩበት ምክንያት የተቀነባበረ ቢሆንም እንኳን የታሰሩበት ምክንያትና ለስራቸው ማን ተጠያቂ እንደሆነ ይነገራቸው ነበር። አሁን እኮ ማን የእስር ትእዛዙ እንደሰጠ ማን እንዲፈቱ እንዳዘዘ የሚታወቅ ነገር የለም።
አምነስቲ በተጨማሪ 11 የወሎ ዩኒቨርሲቲ መምህራን መታሰራቸውን ከታማኝ ምንጭ ማረጋገጡን አስፍሯል። መምህራኑ ዳንግላ ውስጥ በሚገኘው ጮርሳ የወታደራዊ ካምፕ ውስጥ ለአንድ ወር ታስረው መቆየታቸውንና በዚህ ሳምንት ፍርድ ቤት መቅረባቸውን አስታውቋል። ሲቪሎች ሲታሰሩ የሚሰጣቸው ወይም የሚያዩት ምንም አይነት የእስር ማዘዣ እንደሌለ አምነስቲ ገልጿል። የድርጅቱ የመብት ተሟጋቿ ሱአድ የማሰሪያ ጣቢያዎቹ ወታደራዊ ካምፕ እንደሆኑ ጭምር ያስረዳሉ።
Reports indicate that at least 2 of these detention camps located in Komblach and Gondar are military facilities.
ሪፖርቱ ቢያንስ በኮምቦልቻና በጎንደር የሚገኙት 2 ማሰሪያ ጣቢያዎች ወታደራዊ ተቋማት መሆናቸውን አመልክቷል። ታሳሪዎቹ ብዙ ጊዜ ከቤታቸው ርቀው የሚታሰሩ በመሆናቸው ቤተሰብ ቶሎ ወይም ከነጨራሹ ላያገኛቸው ይችላል። እስረኞቹ በገዢው ፓርቲ ባለስልጣናት ተሐድሶ ክሊኒክ ተብለው ወደሚጠሩ ቦታዎች ተገደው እንደሚወሰዱ ማወቅ ችለናል። በርግጥ የሁሉ ኢትዮጵያ ውስጥ አዲስ ነገር አይደለም። ላለፉት አመታት ሲደረግ ቆይቷል። በተለይ ደግሞ አስቸኳይ ጊዜን እንደ ምክንያት በመጠቀም አሁን ግን ባለስልጣናት ይህን ዘመቻ ያካሄዱ ያሉት ያለምንም ህጋዊ ከለላ ነው። እንዲሁ እለት ተለት የሚደረግ ነገር ሆኗል። ይህ ደግሞ በችግሩ ቀጥታ ጉዳት የደረሰባቸውን ብቻ ሳይሆን ሁሉንም ሊያሳስብ ይገባል።
በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሱአድ ኑር ድርጅታቸው አምነስቲ የፌዴራል መንግስትና የአማራ ክልል መንግስት በአስቸኳይ የዘፈቀደ እስሩን እንዲያቆሙ መጠየቁን አስታውቀዋል።
Authorities have not contested the existence.
ባለስልጣናቱ ይሄ ዘመቻ እየተደረገ እንደሆነ አልካዱም። እንዲያውም በክልሉ የቴሌቪዥን ጣቢያ በይፋ አሳውቀዋል። ሁሉም ሰው ይሄ ዘመቻ በአስቸኳይ እንዲቆምና ኢትዮጵያ ውስጥ የህግ የበላይነት እንዲከበር መጠየቅ ወሳኝ ነው።
የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታውና የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ መስከረም 21 ቀን 2017 ዓ.ም ምህረት ለሀገር ውስጥ መገናኛ ብዙሃን በጋራ ሰጥተውት በነበረው መግለጫ ጽንፈኛ ሲሉ በጠሩት በክልሉ በትጥቅ ትግል ላይ በሚገኘው የፋኖ ታጣቂ ቡድንና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ ከወትሮ የተለየ የተጠናከረ እርምጃ እንደተጀመረ መግለጻቸው ይታወሳል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው በበኩላቸው በፋኖ ታጣቂዎች ላይ የተጀመረው ወታደራዊ እርምጃ ተጠናክሮ ይቀጥላል ያሉ ሲሆን ለታጣቂዎቹ የተለያዩ ድጋፎችን ያደርጋሉ ያሏቸውን ሰዎች ተጠያቂ የማድረግ እርምጃም ተጀምሯል ማለታቸው አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማን ለዘገባው አመሰግናለሁ። ቀጣዩ ዘገባ ደግሞ ጦርነትና የአየር ንብረት ለውጥ ረሃብ እንዲስፋፋ ማድረጋቸውን ተመድ አስታወቀ ይላል። ጦርነትና የአየር ንብረት ለውጥ አሁንም በመላው ዓለም እየተስፋፋ ላለው ረሃብ ምክንያት መሆናቸውን በተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት አስታወቀ። አዲስ አበባ ውስጥ ሲካሄድ ቆይቶ ዛሬ በተጠናቀቀው ዓለምን ከረሃብ ነጻ ማድረግ በሚል መሪ ቃል በተካሄደ ጉባኤ ላይ ንግግር ያደረጉት የድርጅቱ ዋና ኃላፊ ጌርድ ሙለር ረሃብ የዓለምን ሕዝብ እየጎዳ ያለው የበለጸጉት ሀገራት ከዓመት ገቢያቸው በየዓመቱ ለአዳጊ ሀገራት ሊያደርጉ የሚገባቸውን ድጋፍ ባለመስጠታቸውና በአዳጊ ሀገራትም የፖለቲካ ውሳኔ ባለመኖሩ መሆኑን ገልጸዋል። የአፍሪካ ህብረት በበኩሉ ከአራቱ አንዱ አፍሪካዊ ለረሃብ ችግር የተጋለጠ መሆኑን ገልጾ ግጭት አሁንም ለረሃብ መስፋፋት ምክንያት እንደሆነ ተናግረዋል። ገልሞ ዳዊት ተጨማሪውን ያሰማናል።
ላለፉት 3 ቀናት በአዲስ አበባ ሲካሄድ የቆየው የተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ዛሬ ተቋጭቷል። የድርጅቱ ዋና ኃላፊ ግላርድ ሙለር አሁንም ረሃብ በዓለም አቀፍ ደረጃ አሳሳቢነቱ የቀጠለው በተለይ ያደጉት ሀገራት በአየር ንብረት ለውጥ ምክንያት ለአዳጊ ሀገራት ማድረግ የሚገባቸውን ድጋፍ ባለማድረጋቸው ነው ብለዋል።
I am calling on the industrialized countries.
አሁንም ላድረግ ፈልጋለሁ። ይህም ለገቡት ቃል ታማኝ ሆነው ከያመቱ ገቢያቸው 0.7 በመቶን ለአየር ንብረት ለውጥ ተጎጂዎች እንዲለግሱ፣ ለአዳጊ ሀገራት የዳስረዛና ብድር ክፍያ ማሻሻያ እንዲያደርጉላቸው፣ የዓለም የፋይናንስ አገልግሎት እንዲያገኙና ፍትሃዊ የንግድ ልውውጥም እንዲያገኙ የሚሉትን ያካትታል። የቡድን 7 ሀገራት ይህን መፈጸም አለባቸው።
ሚስተር ሙለር ኢትዮጵያ፣ ኬንያ እና ሲራሊዮን ከአፍሪካ የተሻለ እድገት ከሚያስመዘግቡ የሚሰለፉ ሀገራት እንደሆኑ ተናግረው የአፍሪካና የዓለም መሪዎችም አሁንም ረሃብን ለመቀነስ ቁርጠኛ የሆነ ፖለቲካዊ ውሳኔ ማሳለፍ እንዳለባቸው፣ ዓለምም 2% የመከላከያ በጀቱን ለረሃብ ቁጥጥር ቢያውል በ10 ዓመት ውስጥ ረሃብ ታሪክ ሊሆን ይችል ነበር ሲሉም አክለዋል። ሚስ ሞኒክ እንሳንሳጋንጓ የአፍሪካ ህብረት ኮሚሽነር ሙሳ ፋቂን በመወከል በተናገሩበት ጊዜ ባለፈው ዓመት በዓለም በረሃብ ከተጠቁት ከ700 ሚሊዮን በላይ ህዝብ ከ200 ሚሊዮን በላዩ አፍሪካዊ መሆኑ አፍሪካ ምን ያክል የችግሩ ገፈት ቀማሽ እንደሆነች ያሳያል ብለዋል።
The world is still far off track to achieve
አሁንም ዓለም በ2030 ረሃብን ለማጥፋት ከሚውለው ዓላማ ከማሳካት ሩቅ ነች። አፍሪካም በ2014 በማላቡ ስምምነት በ2025 ረሃብን ከሀገሩ ለማጥፋት አልማ ነበረ። ይህ ግብ አሁንም በአንድ ዓመት የሚሳካ ሆኖ አይታየኝም። በዚህ ያላችሁ ክቡራትና ክቡራን፣ ረሃብን ማጥፋት ያቃተን የሚያስፈልጉንን ግብአቶች አጥተን አይደለም። አፍሪካ ለዚህ ምቹ መሬት፣ በቂ የሰው ኃይልና ሌላ ተፈላጊ ግብአትም ነበራት። ይህን ማሳካት ያቃተን እርምጃችን ተነባቢ ባለመሆኑ፣ በቂ የመዋለ ንዋይ ፍሰት ማጣትና ቁርጠኛ የፖለቲካ ውሳኔ ስለሌለን ነው።
የአየር ንብረት ለውጥም የረሃቡን ጫና ካባባሱት አንዱ እንደሆነ የገለጸችው ሞኒክ የአየር ንብረት ለውጥን ይቋቋማሉ የተባሉ የሰብል ዝርያዎች ለአርሶ አደሮች እንዲቀርቡና የበለጸጉ ሀገራትም ለአዳጊ ሀገራት ድጋፋቸውን እንዲያቸሩ ጠይቀዋል።
Conflict is one of the primary drivers of food insecurity in Africa.
ግጭትና ጦርነት አሁንም በአፍሪካ ረሃብን እያስከተሉ ካሉ ምክንያቶች ዋነኞቹ ናቸው። የዓለም አቀፉ ማህበረሰብ ግጭትና ጦርነቶች የምግብ አቅርቦት ላይ እክል መፍጠሩን እንዳይቀጥል መፍትሄ መፈለግ አለበት።
በዚህ በተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ላይ የኢትዮጵያ፣ የኬንያ፣ የሴራሊዮን፣ የጊኒና የዩናይትድ አረብ ኤምሬት መሪዎች ረሃብ መክታትን በተመለከተ ንግግር አድርገዋል። በቅርቡ በስንዴ ምርት ራሳቸውን ከቻሉ አፍሪካ ሀገራት አንዷ መሆኗ የተዘገበው ኢትዮጵያም የረሃብ ጫናን ለመቆጣጠር እያደረገች ያለችውን እርምጃዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ተናግረዋል።
In the session on challenges and solutions to combat hunger.
ረሃብን መቆጣጠርን በተመለከተ ባደረግነው ምክክር ላይ የአየር ንብረት ለውጥን የሚቋቋም ግብርና ማስፋፋት ትልቁን የዓለም ምግብ ፍጆታ አቅራቢ የሚባሉትንና በአናሳ መሬት ላይ የሚያርሱትን ገበሬዎች ለምርታቸው ገበያ እንዲያገኙ ብለን ተግባብተናል። ኢትዮጵያም አዲስ የኢኮኖሚ ማሻሻያ አቅዳ መሰል ግብ ላይ ስትሰራ ነበረች። ይህ ብቻ አይደለም። ይህ የአየር ንብረት ለውጥ ጫና እንዲቀንስ በአረንጓዴ አሻራ መርሃ ግብር በስካሁኑ ከ40 ቢሊዮን በላይ ችግኞችንም ተክለናል።
ረሃብን መቆጣጠር ዓለም አቀፍ መናበብን ይጠይቃል ያሉት ጠቅላይ ሚኒስትሩ ለዚህም የጋራ ገንዘብ ፈንድ እንደሚያስፈልግም በውይይታችን ተነጋግረናል ሲሉም አክለዋል። በተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ላይ የዩናይትድ አረብ ኤምሬትስ ሀገር ውስጥ ጉዳይ ሼክ ሸክቡት ዩኤኢ በ2023 ለመሰል ዓላማ ከ4 ቢሊዮን ዶላር በላይ ወጪ ማድረጓን በንግግራቸው የገለጹ ሲሆን ከአውሮፓ ሀገራት ሉክዘምበርግ የረሃብ ጫናን በዓለም አቀፍ ደረጃ ለመቀነስ በየዓመቱ የምትጠበቅባትን ኃላፊነት እየተወጣች መሆኗንም በጉባኤው ላይ ተናግረዋል። በኢትዮጵያ የተዘጋጀው የተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ የመጀመሪያው መሆኑም ተነግሯል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በኢትዮጵያ የሚኖሩ ኤርትራውያን የመውጫ ቪዛ ለማግኘት የተጋነነ ክፍያ እየተጠየቅን ነው ብለዋል። ጉዳዩን በተመለከተ ገብረ ሚካኤል ገብረ ምድር ዝርዝሩን ያሰማናል።
የኢትዮጵያ መንግስት የመውጫ ቪዛ ለመምታት የሚጠይቀው ክፍያ የተጋነነ ነው ብለው ከሚያምኑት ቅሬታ አቅራቢዎች አንዱ የሆነው ጀላኒ ብርሃነ ተኬ በሱዳን ለሰባት ዓመታት ያህል ከኖረ በኋላ በዚያች ሀገር የእርስ በርስ ጦርነት ሲቀሰቀስ በመተማ በኩል አድርጎ ኢትዮጵያ መግባቱን ገልጿል። ፓስፖርቱን አዲስ አበባ በሚገኘው የኤርትራ ኤምባሲ ካሳደሰ በኋላ ወደ አንጎላ ለመጓዝ ማቀዱን የሚገልጸው ጀላኒ ብርሃነ ለመውጫ ቪዛ በኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት የተጠየቀው ክፍያ ግን ከአቅሜ በላይ ነበር ብሏል።
የመውጫ ቪዛ ስጠይቅ $4,000 ክፈል አሉኝ። ከየት ላመጣ እችላለሁ ብዬ ነገርኳቸው። እነሱ ግን መክፈል አለብህ አሉኝ። ምናልባት ትንሽ ቆይቶ ይቀንስ ይሆናል ብዬ ሳልከፍል ሄድኩኝ። ሆኖም ይባስ ብለው ከትንሽ ጊዜ በኋላ 4800 መድረሱ ነገሩኝ። ከየትም ላመጣ አልችልም ብዬ ተከራክሬያቸው $3,195 ከፍዬ ወጣሁ።
ስደተኛ ሆና በአዲስ አበባ እንደምትኖር የገለጸች ሄለን ተስፋይ የተባለች ሌላ አስተያየት ሰጪ ደግሞ ከወር በፊት ፓስፖርቷን ይዛ የመውጫ ቪዛ ለመጠየቅ ወደ ኢሚግሬሽንና ዜግነት አገልግሎት መሄዷን ተናግራለች። ሆኖም መጀመሪያ ላይ $1,700 ክፈይ እንደተባለችና እሱን እስክታሰባስብ ደግሞ ክፍያው ወደ $2,400 ማሻቀቡን ገልጻለች። ለመውጫ ቪዛ ይህን ያህል መክፈል ፍትሃዊ አይደለም ትላለች።
ለመውጫ ቪዛ $2,000-$4,000 መክፈል የለብንም። እንዲህ አይነት ነገር የትም የለም። ይህን ያህል ክፍያ እየተጠየቅን ያለነው ደግሞ ኤርትራውያን ብቻ ነን። የሌሎች ሀገራት ዜጎች ይህን ሲጠየቁ አይታይም።
የአሜሪካ ድምጽም ከ1495 እስከ $3,745 የተከፈለባቸው የክፍያ ደረሰኞችን ተመልክቷል። ስለዚህ ጉዳይ እንዲያብራራ የተጠየቀው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት በበኩሉ የተጠቀሱት ክፍያዎች ለመውጫ ቪዛ ሳይሆን የውጭ ሀገር ዜጎች ኢትዮጵያ ውስጥ በሕገ ወጥ መንገድ ለሚቆዩበት ጊዜ የተወሰነ ቅጣት ነው ብሏል። አሰራሩ በኤርትራውያን ላይ ብቻ ሳይሆን በሁሉም ሀገራት ዜጎች ላይ እንደሚተገበርም በተቋሙ የውጭ ዜጎች ምዝገባና ቁጥጥር ዲሬክተር አቶ አዳነ ደበበ ተናግረዋል።
መርሶ አለ በራሱ እንትን አለምንም ፈቃድ ገብቶ ሲኖር ተገቢውን ከፍሎ እንዲወጣ የሚደረግበት አሰራር አለ ማለት ነው። ለጉብኝት ገብተው ሌላ ስራ ላይ ተሰማርተው ሲገኙ የውጭ ዜጋ በስደተኝነት ተመዝግቦ የሚኖር እና ባልተፈቀደለት ስራ ላይ ተሰማርቶ ሲኖር ያም መውጫ ቪዛ ገዝቶ እንዲወጣ ይደረጋል። ተገቢውን ቅጣት ተከቶ ማለት ነው። ቅጣቱ እየጨመረ ነው የሚለው በቀኑ ብዛት ካልኩሌት ስለሚደረግ አሰራሩ አንድ አይነትና ወጥ ነው። በቃ ምንም ልዩነት የሚባል ነገር በፍጹም ሊኖርም አይችልም ኖሮም አያውቅም ማለት ነው።
ስለዚህ በተለያየ ጊዜ መጥተን የተለያየ ዋጋ ተጠየቅን የሚሉትም የሚቆዩበት ጊዜ ስለሚጨምር ነው።
ለምሳሌ ቪዛቸው ከገባ 1 ዓመት የሆነውና ከገባ 2 ዓመት የሆነው ወይም ከገባ 5 ዓመት 5 ወር የሆነው እኩል ላይሆን ይችላል። ይሄ ሊያለያየው ይችላል።
የክፍያው መጠን መነሻና መድረሻው ምን ያህል እንደሆነ ባይገልጹም ከሕገ ወጥነት ጋር ሲነጻጸር የቅጣት መጠኑ በዛ ሊባል አይገባም ይላሉ። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን በአዲስ አበባ የሚኖር አንድ ኤርትራዊ ደግሞ የመውጫ ቪዛ ጠይቄ ክፍያው ከአቅሜ በላይ በመሆኑ በሕገ ወጥ መንገድ በየብስ ትራንስፖርት ለመውጣት እየተዘጋጀሁ ነው ካለ በኋላ የክፍያው መጠን በአንድ ዓመት ጊዜ ውስጥ ከ600 ወደ $4,000 ማሻቀቡን ተናግረዋል። ይህን ያህል ገንዘብ ለመክፈል ስትሄድም በአግባቡ አትስተናገድም፣ ማመናጨቅና ማንገላታት ይታከልበታል ይላል።
መስተንግዷቸው ክብር የሚባል ነገር የለውም። እንደ ወንጀለኛ ነው የሚቆጥሩ። የተባልከውን ለመክፈል ነገ ከነገ ወዲያ እያሉ ያመላልሱሃል። በዚያ ልክ ያልሆነ ንግግር አለ። መጀመሪያ ለምን ገባህ ይሉሃል።
አቶ አዳነ ደበበ ግን በዚህ ቅሬታ አይስማሙም።
ምንን አልቀበለውም። ለምን መሰለህ አልቀበለው ማለት ነው። ኖርማሊ ከስተመር ናቸው ታውቃለህ። አሁን እነዚህ ሰዎች ሲመጡ ህገወጥ ቢሆኑ በጣም ነው ትሪት የምናደርጋቸው፣ በጣም በሚገባ ማለት ነው። ክፈሉ ተብለው የሚከፍቱት ነገር ግን እስከሚያዘጋጁ ውጭ ሊቆዩ ይችላሉ። ከዛ አንዳንዶች ደግሞ አሁን ለምሳሌ አሁን ሞላሌ ብሎ ሲይዝ ሲመጣ ወይ ጨምሮበት ይሆናል። ያንን ደግሞ ነገር ሲፈልግ ያው ነገር የምታውቀው ዶላር ምንዘሩም ስሩ ላይ ያገኝ ይችላል። ያ ነገር እንደዚህ ያው ሰው ናቸውና ትንሽ ፌል ያደርጋሉ ታቀልቅ። ያ ነው እንጂ በትሪትመንት በኩል ምንም ነገር በቃ ምንም ነገር እንትን የለም። እኛ ከዜጎች በተለየ እንትን አንላቸውም፣ በአግባቡ ነው የምናስተናግዳቸው።
አስተያየት ሰጪዎቹ የተጠየቀው ክፍያ ከተፈጸመም በኋላ ፓስፖርቱ ላይ ከሀገር ተባረዋል የሚል ማህተም እንደሚመታበት ተናግረዋል።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። አቀናባሪያችን ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ምሽት እንግዲህ ወልደነኝ መልካም ምሽት